ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 6 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሐምሌ 6 ቀን 1318 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። ከዚያም አምሮ በለጠ ከአዲስ አበባ ወቅታዊውን ሁኔታ በሚመለከት የላኩልንን ትንታኔ፣ በመጨረሻም ቢተው አማረ በላኩልን ትዝብት ክፍል አንድ ፕሮግራማችን ይጠቃልላል። አሁን ወደ ዜናው።
የአማራን ህዝብ እያሸበረና እየዘረፈ የሚገኘው ፍጻናትን እየገደለ ያለው አገዛዙ የታጠቀው ከአካባቢው እንዲወጣ ተጠየቀ። የአማራ ህዝብ ወረራው በወዴት የሚመረው የመከላከያ ሰራዊት ባስቸኳይ ከመላው የአማራ ምድር እንዲወጣ የጠየቁት በአካባቢው የሚኖሩ በርካታ ምሁራን ናቸው። መከላከያ ሰራዊቱ በህገ መንግስቱ ባልሰጠው ስልጣን በአካባቢው ውስጥ ተሰማርቶ የፈጸመ ያለው ግድያ፣ ያስገድዶ መድፈርና የዘረፋ ስራ ባስቸኳይ ሊቆም ይገባልም ብለዋል። የመተከል ንጹሃን በዳዮች አዲስ አበባና ናዝሬት በነጻነት እየተንቀሳቀሱ መሆኑም ታውቋል። በመተከል ጥቃት እንደ አዲስ የተጀመረ ሲሆን ከሳምንት በፊት እነሽ መልስ አዲስ አበባ ማራ ላይ ታጣቂ እያደራጁ መሆኑንም መረጃዎች ደርሰዋል። በሰሜን ወሎ ዞን ጋዞ ወረዳ አራት የፖሊስ አባላት ከነሙሉ ትጥቃቸው የምስራቅ አማራ ፋኖን ተቀላቀሉ። በዚህ የተደናገጠው የሰሜን ወሎ ዞን ጋዞ ወረዳ ፖሊስ ጽፈት ቤት የሌሎች ፖሊስ አባላትን ትጥቅ በማስፈታት ወደ የቤታቸው እየበተነ ይገኛል። በድንገት ለስራ ትፈልጋላችሁ በሚል በተናጥል ወደ ፖሊስ ጽፈት ቤት እየጠሩ ነው ትጥቃችንን ያስወረድን ብለዋል። ለምን ብለን ስንጠይቅ ሰራዊቱ ከነሙሉ ትጥቆ የከዳን ስለሆነ እናንተም እንዳትከሩን ስለሰጋን ነው የሚል መልስ እንደሰጣቸውም በስልክ መረጃ ያቀበሉና አካላት ገልጸዋል። የጋዝ ወረዳ ፖሊስ ጽፈት ቤት ኃላፊ የሆነው ኮማንደር አስመረና የወረዳው ፖሊስ ኃላፊ ዋና ሳጅን ደጀኔ ከዋናነት ተጥቀ ማሰታት ስራ ያከናወነ እንደሆነና እነዚህን ሁለት ቀጠረኛ አካላት ጸረ ህዝብ መሆናቸውን መላው ፋኖ አውቆና ተረድቶ ሊያስወግዳቸው ብሎም አስተማሪ የሆነ እርምጃ ሊወስድ እንደሚገባም ከአካባቢው እያገኘ ነው መረጃ ይጠቁማል። በሰሜን ወሎ ዞን ጋዞ ወረዳ የሚገኙ የ32ኛ ዙር ፖሊስ አባላት መሳሪያቸውን ከተገፈፈ በኋላ ከቀጣይ ወር ጀምሮ ደሞዝ እንደማይከፈላቸው በመግለጽ ሁሉም አባላት ወደ ቤተሰቦቻቸው እንዲበተኑ ተነግሯቸዋል። በሌሎች አማራ ከተሞች የሚገኙ የ32ኛ ዙር ፖሊስ አባላት መሳሪያቸው ተገፎ ሊበተኑ መሆኑን ከወዲሁ በመረዳት ከነሙሉ ትጥቃቸው ፋኖን እንዲቀላቀሉ ማሳሰቢያ ተሰጥቷል። በአዊ ዞን ዳንግላ ወረዳ ጥሩ ብርሃን ማሰልጠኛ ኮሌጅ መጋቢት 9/2015 ዓ.ም ተመረጠ። ከ6400 በላይ መልመል የፖሊስ አባላት ለ32ኛ ዙር ሰልጥነው መውጣታቸው የሚታወስ ነው። በደብረ ኤልያስ ወረዳ ጓይ ቀበሌ ህዝቡ ከፋኖ ጋር በመተባበር በዛሬው ዕለት ከ15 በላይ ትጥቅ ማረከ። ትጥቁን የማረኩት ከአካባቢው ሚሊሻና ፖሊስ አባላት መሆኑ ታውቋል። ዛሬ ከቀኑ 7 ሰዓት ላይ 3 ኦራልና አንድ ታታው ሶቪስ የወዲድ መከላከያ ወደ ደብረ ኤልያስ ገብቶ እንደነበር ታውቋል። የገባውን ስራዊት የመሩ ንጹሃንና ፋኑን ለማስመታት መንገድ ለመምራት ተዘጋጅተው ይጠብቁ ከነበሩት ያካባቢ ታጣቂዎች ነው ትጥቁ የተወሰደው። ከዚህ ቀደም በሸዎች የሚቆጠሩ እምነት የለሽ ተፍታፊ ኃይል በማስገባት የስላሴ አንድነት ገዳምን ማውደማቸው ሳይንስ እንዲሁም ማዳበሪያ ከልክላችሁ ማሳችን ጦማድሮ አሁን ደግሞ የሰረፉ ልጆቻችንን ለተጨፈጨፉ ነው የመጣችሁ የሚል ጥያቄ በማንሳት መንገዱን ሊመረው ከተዘጋጁ አሽከሮች ተኩስ በመጣም ተጥቆኝ የማረኩት እነዚህ ጀግና የህዝብ ልጆች ዛሬም አድናቆት እየተቸራቸውና በዚህ ጀግንነታቸውም እንዲቀጥሉበት ተማጽነዋል ሰጥቷል። በደብረ ኤልያስ የገባው የወሬድ ሰራዊት ያካባቢው ህዝብ ቆጣ በመመልከት ወዲያውኑ ተመልሶ መውጣቱን ታውቋል። ድሉ ቅርብ ነው። በሁሉም አካባቢ አማረው ላይመለስ ተነስተዋል። ድል ለኢትዮጵያ የሚል ሰፋ ያለ ህዝባዊ ወኔም ተንጸባርቋል። ረመጡ ፋኖ በነፍ ላይ የተሳካ ህግ የማስከበር ኦፕሬሽን አደረገ። በደቡብ ወሎ ለጋምቦ ወረዳ ገነቴ ከተማ ወደ አባራ መውጫ የሳይንት የመካነ ሰላም መውጫ መስመሮችንና የከተማዋን ዙሪያ ገጠም ተራሮች በከፍተኛ ቁጥር ያለው የፋሽስቱ ብልጽግና ሰራዊት ሰፍሮ ነበር። ይህንን በንቃት ሲከታተል የነበረው ፋኖ ትላንትና አስፈላጊውን እርምጃ ወስዶ ወደ ምሽጋቸው ተመልሰዋል። ፋኖቹ ለሊትን የመከላከያን ምሽግ ከበው በማደር አነጋገ 11 ሰዓት ላይ ባደረሱት ጥቃት ከ80 በላይ የወነጉን መከላከያ ሰራዊት ዶጋ መድረጋዋል። እስካሁን ድረስ አስከሬን አልተነሳም። ከፍተኛ ቁጥር ያለው መሳሪያ በመማረክ ፋኖቹ ተሳካ ኦፕሬሽን አድርገው ወደ ጫካ ተመልሰዋል። ጥቃቱን ተከትሎ ተጨማሪ መከላከያ ሰራዊት ገብቶ ያካባቢው ማህበረሰብና የህዝብ መመላለሻ መኪናዎችን እያስቆመ ድብደባ እያደረሰ እንደሚገኝም መረጃ ምንጫችን አድርሶናል። የኢትዮጵያ ንግድ ባንክ በአማራ ተወላጆች ላይ የግፍ እየፈጸመ መሆኑ ተገለጸ። ባንኩ 70/30 በሚል በዋጣው አዲስ አሰራር 70% ኦሮሞ፣ ሌሎች ከአማራ ውጭ አማራዎችና ሰራተኞች በአዲስ አበባ በገፍ ካስገባ በኋላ አሁን ደግሞ አማራውን እስከመኖሪያው ለመሰለል ይሁን ለማጽዳት ይህን ፎርም እንድንሞላ ተጠይቀናል ሲሉ ሰራተኞቹ በላኩት ማስረጃ ገልጸዋል። ባንኩ ከፕሬዝዳንት ጀምሮ እስከ ቅርንጫፍ ስራ አስኪያጆች ድረስ ካለምንም መስፈርት ብሔር መሰረት በማድረግ በኦሮሞ ተወላጆች ቀይረውታል ሲሉ የገለጹት ምንጮቹ ከሰሞኑ ደግሞ ብሔር ሙሉ በማለት በማስገደድ ላይ መሆናቸውን እና ብሔር ያልሞላ አማራ ነው ብለው በራሳቸው እየሞሉ እንደሆነ 70/30 በሚል ኦሮሞ 70% ሌላው ደግሞ 30 በመሆን አለበት ብለው ከእድገት ተልክለውናል ከኛ በታች የሰራ ለምድ ያላቸውን እያመጡ ከኛ በላይ ያደረጉብን ስራ መስራት አልቻልንም ሲሉም ጨምረው አክለዋል። የአማራ ህዝባዊ ኃይል ከኦህዴድ ኃይል ጋር አንገት ለአንገት ተናነቀ። ቆቦ ከተማን ጨምሮ አራዱም አሰናምቻ ቀመሌ ተክለማነት በዘጣዛ ከላይላ አራዱምና ሮቢት ዙሪያ ባሉ አካባቢዎች ላይ የምስራቅ አማራ ፋኖች ከአገዛዙ ቡድን ወታደሮች ጋር አንገት ለአንገት ተናንቀዋል። ከንጋት 11 ሰዓት ጀምሮ በተከፈተው ውጊያ የአላማጣ ከተማ የቆቦና የወልዲያ ሆስፒታሎች በቆሰሉ የጸረ ህዝቡ ቡድን ወታደሮች ተጠርቀዋል። የህዝብ ልጅ ከሆኑት ፋኖች የሚደርስበትን አጸፋዊ ምት መቋቋም ያልቻለው ይህ የአገዛዙ ቡድን ወታደር እግር ወደ አመራው እየሸሸ ሲሆን በየመንደሩ ያገኛቸው ህጻናትን ሴቶችና አዛውንቶች ላይ የበቀል እርምጃ እየወሰደ ነው ሲሉ የዓይን እማኞች ተናግረዋል። ይህ ጸረ ህዝብ ቡድን ወታደር ተቆቦ ከተማ ነዋሪዎች ላይ ቦምብ እየወረወረ እንደሆነና ነዋሪዎችም በከፍተኛ ስጋት ውስጥ መሆናቸውን ጠቁመዋል። ከአማራ ወጣቶች ማህበር የተላለፈው ቆይ ጥሪ በዛሬው ዕለት ራያ ቆቦ ከተማን ጨምሮ አራዶ ማሰማምቻ ቀመሌ ተክለማት በዘጠዛ ሮቢትና ጎብዬ ዙሪያ ባሉ አካባቢዎች የምስራቅ አማራ ፋኖን በኝ ብሏል። በዚህ ጦርነትም ጀግናው የምስራቅ አማራ ፋኖ ሰራዊትም አኩሪ ጀብድ ፈጽሟል። የኦሮሞ መውጫፍታፊ ወራሪ ሰራዊት ዛሬ ከንጋት 11 ሰዓት ከ30 ጀምሮ በከፈተው ውጊያ ያሰማራቸው ወታደሮች ሙትና ቁስለኛ ሆነዋል። በአሁኑ ወቅት የምስራቅ አማራ ፋኖ ብርቱ በስር ተደቁሰው ከሞት የተረፉ ያገዛዙ ታዛዥ የኦሮሞ ማዕነግ ወታደሮች በየቦታው ተዘረክተዋል። እስካሁን ያማራው ጣፍሽ ማህበር ከሰፈሩ ማረጋገጥ እንደቻለው ከቆቦ ከተማ እስከ ጎብዬ የሚገኙ አካባቢዎች ሙሉ በሙሉ በነበልባሉ የምስራቅ አማራ ፋኖና በህዝባችን ቁጥጥር ስር ይገኛሉ ሲል የአማራ ወጣቶች ማህበር አክሏል። ነገር ግን የኦሮሞ ቡድን የደረሰበትን ከፍተኛ ምት ውርደትና ሽንፈት ለመቀልበስ ከተለያዩ አቅጣጫዎች ተጨማሪ ሰራዊት ለማምጣት እንቅስቃሴ ላይ እንደሆነ ተረጋግጧል። አንደኛው ካላማጣ አቅጣጫ ትግራይ ውስጥ የሚገኙ ጨፍጫፊ ወታደሮችን ለማስገባት በአሁኑ ወቅት የሚንቀሳቀሱ መኪናዎችን በማስገደድ ላይ ይገኛል። ሁለተኛው በወልዲያና በአፋር በኩል ባህራ መስመር ይህንን የኦነግ ወታደር ለማስገባት ከፍተኛ ጥረት እያደረገ ነው። በመሆኑም ባላማጣና አካባቢው በቆቦና አካባቢው በሮቤት በጎብዬ ባህራ መስመር የወርቅ ጀግና የገበሬ ጦር እንዲሁም ወልዲያና ከተማን አካባቢውን በአጠቃላይ ወደ ራያ ቆቦ የሚወስዱ ሁሉም መንገዶች በአስቸኳይ በየአካባቢ የምትገኝ አማራ ወጣቶች ካሁኑ ሰዓት ጀምሮ እንዲዘጉ ለጀግና አማራ ፋኖ ካሁኑ ሰዓት ጀምሮ ደጀን እንድትሆኑ ለጥላት ጦር ግን አሜካላሾ እንድትሆኑ መውጫ መግቢያው እንድትዘጉ የአማራ ወጣቶች ማህበር በአስቸኳይ ጥሪውን ያስተላልፋል። አገዛዙ ላለፉት 5 ወራት የኢንተርኔት አገልግሎት ላይ ባደረገው አፈና በሀገሪቱ ላይ የደረሰው ኪሳራ የ5 አካባቢዎችን የቀጣይ አመት በጀት ሸፍናል። ኢትዮጵያ ላለፉት 5 ወራት ኢንተርኔት በማፈኗ 5,809,526 ዶላር የውጭ ቀጥታ ኢንቨስትመንት ኪሳራ ደርሶበታል። በዚህ ምክንያት በጠቅላላው የምርት ኪሳራ ደግሞ 140,364,537 ዶላር ከስራለች። በኢንተርኔት አፈናው ብቻ በጥቅሉ 16,817,416 ሀገራዊ ኪሳራ ደርሷል። በዚህ አመት ከፕሮፓጋንዳ ችግኝ ተከላ የሚተከስረውንም በ65 ቢሊዮን ብር እንኳን ብናሰለው የሁለቱ ድምር 81,817,406 ብር ይሆናል። ይህ ደግሞ የደቡብ፣ የሲዳማ፣ የአፋር፣ የሶማሌ፣ የትግራይ፣ የደቡብ፣ የምዕራብ ኢትዮጵያ፣ የቤንሻንጉል፣ የጋምቤላ አካባቢዎችን የ2016 በጀት አመት ይሸፍናል። ከኦሮሞ በጀት በ10 ቢሊዮን ይበልጣል። የአማራ በጀትን እጥፍ ሊሆን የሚጎለው 9 ቢሊዮን ብቻ ነው። የኢንተርኔት አፈናው ያደረሰው 5 ወራት ኪሳራ ብቻውን ደግሞ የአዲስ አበባ፣ የሐረሪ፣ የድሬዳዋ፣ የቤንሻንጉል፣ የጋምቤላ እንዲሁም በርካታ ሌሎችንም አካባቢዎች አስተዳደሮች አመታዊ በጀት ሸፍኖ ትርፍ አለው። የጧት ማታ መፈከሩ ግን ብልጽግናችንን እያረጋገጥን ነው ይላል። እንደ ሀገር ጉስቁልናችን ግን በታሪክ ታይቶም ተሰምቶም የማይታወቅ ሁኔታ ላይ ደርሷል። በዚህ ልክ ሀገሪቱ ትልቅ የሀብትና የኢኮኖሚ የህዝብ ኪሳራ ውስጥ ወድቃለች። መንግስት ከሌላቸው ሀገሮች ውስጥ እንዳንድ የምትመደበው ኢትዮጵያ በዚህ የቁልቁለት ዘመኗ ብልጽግናን ከላዋ ላይ አሽከንጥራ አስካልጣለች ድረስ መከራዋ በዚህ ልክ ይቀጥላል። ዜናው በዚያ በቃ።
Thank you.
የሐሙስ ሐምሌ 6 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ላዶ ከብሬ ከበሮ ተደልቆለት ባለፈው ሰሞን ዘረኛው ኮሎኔል ስብሰባ በስብሰባ ንግግር በንግግር ሆኖ ታይቷል። ፓርላማ ያለው የግል በረቱ ተው እንጂ ዋሽ ከጠፍክ ሊለው ቀርቶ በጭብጨባ በርታ አጆሃ አሞኛን ጨፈርብን ሲለውም ተደምጧል። መጋዣ መሰብሰቡ ማጨቁ ታዲያ ለምን ነበር ድሮስ? ዓለም ኢትዮጵያ ኢኮኖሚዋ ደቆ ወድቆ ተንኮታክቶ ወገን በረሃብ እየረገፈ የኑሮ ውድነት ሰማያትን ጥሶ እየተገኘ ኮሎኔሉ ከወያኔ በወረሰው ደርቀህ ዋሽ ፈሊጥ ኢኮኖሚው ባስገራሚ ደረጃ እያደገ እየተመነደገ ነው ብሎ ሲቀደድ በረቱ በጭብጨባ አጅቦታል። በዚህ ፓርላማ ውለው ከቀባጠረው አንዱም ከሐቅ ጋር በሺ 80 ኪሎ ሜትር ርቀት ባይቀርብም ሲጨበጨብለት ይበልጥ ሲዋሽና ይብላኝላችሁ ሲያሰኝብን ውሏል። የመኮንኖቹም ስብሰባ ምን ያህል መከላከያው የሚለው ፍሩሽካ እንደሆነና እንደተከፋፈለ በክህደት እንደተጠቃና እንኳን ግብጽ አይነትን የታጠቀ ሰራዊት ሊቋቋም ቀርቶ እንደታየው ፋኖ ባይኖር ኖሮ ወያኔን እንኳን ሊመክት የሚችል አለመሆኑን ማመን ራሱ ተገዷል። በግርግሩ ግን ሳይደበቅ የተነገረው አገዛዙ በአማራው ላይ ቁርጠኛ ማለትም አጥፊ ጦርነት ሊቀጥል መወሰኑ ነው። በዚህ ላይ ምንም ብዥታ ሊኖረን አይገባም። ይህን ሐቅ ክደው ብዥታን የሚያሰራጩ በአብዛኛው ጸረ ሕዝብ ጸረ ኢትዮጵያ ኃይሎች ናቸው። ቅጥረኞች ባዳን ወያኔን ደግፈው መሬት ይመለስላቸው ብለው እየጮሁ ናቸው። ዘረኛው አገዛዝ ደግሞ የወያኔን አቅም መድከማይቶ አይዟችሁ መከላከያ ከጎናችሁ ይቆማል ብሎ ቃል ገብቶላቸው በአማራው ላይ ጥቃት መተንኮስ ጀምረዋል። በሸኔ ጭምብል የፋኖች ኃይል ለመከፋፈልም እየተራወጠ ነው። የፋኖን አንድነት ባስመሳይ ፋኖች ወይም ደጋፊዎች ሊያተን ሊያደናቅፍ በሌላ መልክ እየጣረ ነው። ይህ እየታየ ባለበት አሁንም ድርቅ ብለው ኮሎኔሉን የሚያዳንቁና የሚደግፉ ጸረ ኢትዮጵያ የለየላቸው ጸረ ሕዝቦች ካልሆኑ በስተቀር ወገል ሊባሉ የሚችሉ አይደሉም። ጥቃቱ በአማራው ላይ አየር እንጂ አገዛዙ ጸረ አኟ ጸረ አፋር ጸረ ጌዲዮ ወዘተም ነው። ጸረ ሕዝብ ጸረ ኢትዮጵያ ስብሰባውና ዲስክሩ ምንም አልፈየደለትም። አገዛዙ ቀኑን እየቆጠረ እንጂ ከውድቀት አፋፍ እየራቀም አይደለም። ተደላድሎ መግዛት ሲያቀተው ሕዝብም እምቢኝ አልገዛም ሲል አመጽ ሲበራከት ለስር ነቀል ለውጥ አመቺ ሁኔታ መከሰቱ ሐቅ ነው። የሚጎድለውን የንቃት የድርጅት የህብረት ጉድለት መቅረፍ መወገድ እውን ማድረግ ያስፈልጋል። የሽግግርን አማራጭ ኢህአፓ ሲያቀርብም አመታት ያለፉ ቢሆንም ይህን አማራጭ የደገፉ መስለው ትርጉም ሊያሳጡት የሞከሩ መሰሪዎች አሁንም ያሉ ቢሆንም ከዚህ ዴሞክራሲያዊ ጎዳና የተለየ አማራጭ እንደሌለ ግልጽ ነው። አሮጌ መጥረጊያን በቃላት አዲስ አስመስሎ ክህደት ታሪካቸው መለያቸው የሆነላቸውን አገር ወዳድ አርበኛ ብሎ ኳኩሎ ባሩድ በሽታው ሳይሆን በወሬው ራስ የሚያስታቸውን የጦር መሪ ብሎ አቅፎ የሚገኝ ምንም ፋይዳ እንደሌለ ባያሌው ያየነው ነውና ነጋሪ አያስፈልገንም። የህዝብን አቀኛ ፋኖችና አገር ወዳድ ኃይሎች የዘረኞቹ መጋጃዎች ከንቱ ስብስብ ህብረት ብሎ ሊተካው ጨርሶና መቼም የሚችል አይደለም። ኢዜማ ከተባለው መጋጃ ቡድን ተለየን ያሉት ፍሬ ይወጣቸው ይሆን ስንል ተመልሰው ከዚህ አይነት ስብስብ ሊገቡ ሲሞክሩ ማየት ብርሌ አንዴ ከነቃን የሚያስረግጥ ሆኖ እናገኘዋለን። በኢህአፓና ሐቀኛ አገር ወዳድ ኃይሎች ዙሪያ መተባበርና በአገር አድን ትግሉ መሰለፍ ለወደፊት ሊለጋ የማይችል ሐኬት ግዳጃችን ሆኖ ይገኛል። የዘረኛው አገዛዝና የመሪዎቹ እቅድ ያው ነው፣ አልተለወጠም። ኢትዮጵያን ሰርዞ ኦሮሚያን መተካት፣ አዲስ አበባን ፊንፊኔ ብሎ መቆጣጠር፣ አማራውን መፍጀት ማጥፋት፣ የኢትዮጵያን ታሪክ መሰረዝ ማጥፋት፣ ሐቀኛ ኢትዮጵያውያንን መፍጀት መግዛት፣ ዴሞክራሲን በገዳ ልቦለድ መተካት።
ለፈለፉ ደሰቆሩ ሌላ ሊሉት የሚችሉት ሆነ የሚሉት የላቸው በኢትዮጵያና ኢትዮጵያዊነት በሃይማኖትና የጋራ ታሪክ ላይ ዘመቻ ከፍተዋል ይህን በጽኑ መቋቋምን በተመለከተ ድክመት አለ ቢባል በለሆሳስ ትችት ይሆናል ግብር ሲጨምር መፈናቀል ሲፋፋም ሲበዛ ኑሮ ውድነት ለከት ልክ ሲያጣ የእርዳታ እህል ባገዛዙ ሲሰረቅ ወዘተ ጭጭን ምን አመጣው ጎረቤት ኬንያ ይህን መሰል ሁኔታ ተቃውመው ተሰልፈው አይደል እንዴ መስዋዕትነትን እየከፈሉ ያሉት ኮሎኔሉ የራሱ አሮበት እንዲሉ ኢትዮጵያን ሰላም ነስቶና ህዝብን አናክሶ ፍጅት ጦርነትን አፍኖ ሱዳንን አስታራንቂ ነኝ ብሎ የአገር ገንዘብ እያባከነ ነው በአዲስ አበባ ስብሰባ ጠርቶ ከግብጽ በፊት አስታራቂ ሊሆን የጣረው ሲከሽፍበት ጭራውን ቆልምሞ ካይሮ መሄድ ተገዷል ከመድረሱና ከግብጽ መሪ ከመገናኘቱ የአባይ ግድብ ካንተ ፍላጎትና ፈቃድ ውጭ የሚሆን አይደለም ብሎ በወላሂ እንደገና ተፈጠመ የተባለውን ተራወሬ ብሎ መሰረዝም የሚቻል አይደለም የሱዳንን ተዋጊዎች ግብጽም ኮሎኔሉም ሊያስማሙ የሚችሉ አይደሉም የሁለቱም ዋና አዛዥ በሱዳን ብቻ ሳይሆን በመላ አፍሪካም ሰላምን አይፈልግም በኢትዮጵያም ነገ ሰላምን ሳይሆን ጦርነትን አቅፎ የሚመጣ ነው አገዛዙ በፈጠረው ቀውስ ተተብትቦ ይገኛል ህዝብ ያለው አማራጭ ጸረ አገዛዝ የሆነውን ሁለገብ ትግል ማፋፋም ነው በተጨባጭ ፋኖን ማገዝ መርዳት ማጠናከር እንደ ፋኖም በትግል መሰማራት ጊዜው የእርቅና ሰላም ሰበካ ጊዜ አይደለም በጊዜ ለኩሉ እንዲሉ ዝናር መታጠቅ ሲሉ ጥምጥም እናድርግ አያዋጣም ለአገር ለእምነታችን ለረጅምና ጉሪ የጋራ ታሪካችን ስንል የተነሱብን ጠላቶች ላይ በጋራ ልንነሳባቸው ይገባል አገር አድን ትግላችን ይፋፋም ይጠናከር ዘረኞች በአገር አድን ትግላችን ይውደሙ
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ ወቅታዊውን ሁኔታ በሚመለከት የላኩልንን ትንታኔ እናሰማለን። ጥቁሩ ሙሶሊኒ አብይና ተባባሪዎቹ የአዶልፍ ሂትለርና ጓደኞቹን ዕጣ ፈንታ በቅርብ ይጎነጫሉ። የኢትዮጵያ አገራችን ፖለቲካዊ
ኢኮኖሚያዊ ማህበራዊና ባህላዊ ቀውሶች ከጊዜ ወደ ጊዜ እየጨመሩና እየተወሳሰቡ ሲሄዱ እንጂ ሲቀንሱ ለማየት አልታደልንም። በርካታ መሰረታዊ የሚባሉ ችግሮች መኖራቸው እንደተጠበቀ ሆኖ የኢትዮጵያና የልጆቿን ህልውና ወደ እነዚህ አስከፊ ማቆች ውስጥ እንዲገቡ ያደረጓቸው ጣላቶቻቸው እነማን ናቸው? ለኢትዮጵያ ክብርና ነጻነት እንዲሁም ለልጆቿ ህልውና መረጋጋት የሚከፈለውን መስዋዕትነት ሁሉ እየከፈሉ ያሉ ወዳጆቿስ እነማን ናቸው ለሚሉ ጥያቄዎች በተደጋጋሚ ምላሽ የተሰጠባቸው ቢሆንም ምክንያቶቻቸው በርካታ ሊሆኑ የሚችሉበት ሁኔታ መዛባቶች ዛሬም ይስተዋላሉ። ጣላትና ወዳጅን ማደበላለቁ ቀጣይ እስከሆነ ድረስ ወይም ጣላትን ወዳጅ ብሎ መተቃቀፉ እስከቀጠለ ድረስ ወይም ወዳጅን ጣላት አስመስሎ ጉዳት ማድረስ እስካልተወገደ ያገርና የህዝብ ጣላቶችን ደጋግሞ ማሳወቁ ይጠቅማል እንጂ ጉዳት አይኖረውም። ህዝብና ህዝባዊ ኃይል የሚባሉት ጣላቶቻቸውም ሆነ ወዳጆቻቸው የተለያዩ አይደሉም ሊሆኑም አይችሉም። ህዝብና ህዝባዊ ኃይል ወደ ትግሉ ጎራ ሲገቡ የትግላቸውን ወዳጅና ጣላት እስከሚቻላቸው ድረስ ለይቶ በማሳወቅ አስተምህሮ ላይ ይጠመዳሉ። ተነግሮም ተመክሮም የማይሰማ ከሆነ ደግሞ ቀጣይ እርምጃ ጨው ለራስ ዘተል ጣፍት አለበለዚያ ድንጋይ ነው ብለው ይጥሉሃል የሚለውን መተግበር የማይቀር ይሆናል። ወዳጅና ጣላቱን በሚገባ ለይቶ ማስቀመጥና መተግበር ያልቻለ የህዝብ ትግል ከጣላቶቹ ጋር እንዲተቃቀፍና ለጉዳት ተጋላጭ መሆኑ የማይቀር ይሆናል። በሌላ በኩል ወዳጅንም ጣላት አድርጎ በአገርና በህዝብ ላይ ጉዳት ማድረሱም የማይቀር ይሆናል። አንዱን ዘረኛ ሰግዶ በሌላኛው ዘረኛ መተካተንም ያስከትላል። በ2010 ዓመተ ምህረት የኢትዮጵያ ወያኔን አስወግዶ በሌላኛዎቹ የኦሮሞማ ዘረኞች ስልጣን ከመቀማቱ ሌላ የቅርብ ትውስታን ማንሳት አይቻልም። የኢትዮጵያ ህዝብ ከግማሽ ምዕት ዓመታት በላይ የታገለለትንና መስዋዕትነት የከፈለለትን ስር ነቀል ለውጥ ማምጣት ወይም እውን ማድረግ የሚችለውም ከዚህ ወዳጅና ጣላትን ለይቶ ከማስቀመጥ የፖለቲካ ፈሊጥ በመነሳት ከመሆኑ ላይ ብዥታ ሊፈጠርበት አይገባም። ለግማሽ ምዕት ዓመታት በኢትዮጵያና ኢትዮጵያውያን ላይ እየተፈራረቁ ወይም እየተጋገዙ ጉዳት አድራሽ ጣላቶቻችን ጥቁር ፋሽስቶች ወይም ጥቁር ዘረኞች የምንላቸው አገር በቀል ከሃዲዎችና ባዕዳን ኃይላት ናቸው ብሎ በሁለት ለይቶ ማስቀመጥ ይቻላል። እነዚህ ሁለት አምራ ኃይላት የኢትዮጵያና ኢትዮጵያውያን ጥቁር ታሪካችን ዋነኛ ተዋናዮች እና ጣላቶቻችን ናቸው። ውስጣዊና ውጫዊ ስንላቸው መገናኛ ማዕከላቸውን እንጂ ዓላማና ተግባራቸው አንድ መሆኑን ሳንዘነጋ ነው። አገር በቀል ጥቁር ፋሽስቶችና ዘረኞች የምንላቸው ምንም አይነት ያቋም ለውጥ ሳይታይባቸው ወይም ተሳስተናል ሳይሉ ለኢትዮጵያና የኢትዮጵያውያን እንዲሁም ለአማራው ህዝብ ጣላቶች ነን እያሉ 50 አመታትን ያስቆጠሩ ጣላትነትን ይዘው ያረጁ ናቸው። ከዚህ ላይ የአማራውን ህዝብ የጋራ ጣላታቸው ማድረጋቸው በጋራ ማጥቃታቸው ከውሸት ትርክታቸው ተነስተን ሳይሆን ከእውነተኛውና ከጋራ ታሪካችን ተነስተን ትክክለኛውን ምላሽ መስጠት ያስፈልጋል። አጭሩ ምላሽ ለኢትዮጵያ ሀገር ሟችና ተሟጋች መሆን ታሪኩ ለኢትዮጵያና ኢትዮጵያውያን ጣላቶች አይን በጣላትነት ቢፈረጅ አያስደንቅም ከማለት ሌላ በዚህ አጭር ጽሑፍ የምለው የለኝም። ይህን ሲባል ባለፉ የጋራ ኢትዮጵያዊ ታሪኮቻችን እንከናልባ ነበሩ ለማለት አይደለም። ለኢትዮጵያ መልካም ገጽታዎች ግልባታ የሁሉም ልጆቿ የተባበረ አሻራ አለ እንደምንለው ሁሉ በጋራም በተናጠልም ስህተቶች ነበሩን ብለን መቀበልም ግዴታ ነው ባይ ነኝ። በእነዚያ ባለፉ ቀደምት መጥፎ የታሪክ አሻራዎች ማንኛውም የዚህ ዘመን ትውልድ ተጠያቂ አይሆንባቸውም ሊሆንባቸውም አይገባም። ትክክለኛው ድምዳሜ ነው። ወደ ዝርዝሩ የጣላቶቻችን ሁኔታና ስያሜ ስንመጣ ሻዕቢያ፣ ወያኔ፣ ኦነግ፣ ኦህዴድ፣ ብአዴን፣ ኦፌኮ የምንላቸው የ50 አመታቱና የዛሬው የጋራ ጣላቶቻችን ናቸው። ካንዱ አንዱ የሚለዩና የሚመረጡ አይደሉም። ስልቻ ቀልቀሎ ቀልቀሎ ስልቻ ናቸው። እነዚህ በውል ለይቶ አለማስቀመጥና በጋራ ተባብሮ መታገል አለመቻል ኢትዮጵያ ሀገራችንንም ጎድቷል አዋርዷል። ከጃዝሩ የቀኛ ገዛዝ ቀንበር አልገባንም ብሎ ደፍሮ መናገር አይቻልም። እኛ ልጆቿን ብንሆን ያልተቀበልነውና ያላለፍንበት የሰቆቃ ህይወት የለም። እነዚህ ጠርዝ የረገጡ ጸረ ኢትዮጵያ ዘረኞች ጠርዝ የረገጠ አቋምና አመለካከት የያዙ ደጋፊዎቻቸው ሌሎች የኢትዮጵያና ኢትዮጵያውያን ተጨማሪ በሽታዎች መሆናቸውንም ማስተዋወስ ያስፈልጋል። በምሳሌ ማስተጋፈም ይቻላል። ስመ ብዙ ምግባር አንድ የሆኑት የኦሮሞ ማዘረኞች ጠላትነታቸው ለአማራው ወይም ለኢትዮጵያ ህዝብ ብቻ ሳይሆን ከውስጡ ወጥተንበታል ለሚሉት የኦሮሞ ህዝብ ጭምር ጠላት የመሆናቸው ብዥታ ከኦሮሞ ህዝብ ውስጥ መውጣትና መወገድ አለበት። ወያኔም ልክ እንደ ኦሮሞማዎቹ ጠላትነቱ ለአማራው ወይም ለሌሎች ኢትዮጵያውያን ብቻ ሳይሆን ለትግራይ ህዝብ የለየለት ጠላት መሆኑን የትግራይ ህዝብ ተረድቶ ትግሉን ከሌሎች ኢትዮጵያውያን ጋር ማስተባበር አለበት። የአማራው ህዝብ በድን እያለ የሚጠራው ባንዳው አዴን ያዋረደው ያስጠቃው የአማራን ህዝብ ብቻ ሳይሆን ሌሎች ኢትዮጵያውያንን ጭምር ነው። በእነዚህ ጸረ ኢትዮጵያ ቡድኖች የተረጨውን የተሳሳተ አመለካከትን ለማስወገድ የአማራው የኦሮሞውና የትግራይ ህዝብ በተባበረ ትግል አንድነቱን ወንድማማችነቱንና እህትማማችነቱን ማስመለስ አለበት። የፈጠሩባቸውን የጥላቻ ስብከት በተባበረ ኃይል ማፍረስ አለባቸው። የኦሮሞማና የወያኔ ዘረኞች አማራን የጋራ ጠላታችን ማለታቸውና በጋራ ጥቃት መክፈታቸው በአማራ ላይ ይቆማል ማለቱና በሌሎች ኢትዮጵያውያን ላይ ቀጣይ ሊሆን እንደሚችል አለመረዳት በዝምታ መመልከት ሌላው የኢትዮጵያውያን ስህተት ነው። አማራውን የጋራ ጠላታችን ማለታቸው ባጭር ጊዜ ቅዳቸው ወይም ዘዴያቸው መሆኑ እንጂ ከአማራው በኋላ በሌሎች ላይ አይቀጥልም ከሚል ድምዳሜ መድረስ ስህተት ነው። በአፋሩ በጉራጌው በሶማሌው ወሰተ ላይ ሲፈጸም በአይናችን ተመልክተናል። ጠላትነታቸው በጋራ አገራችን የመጣ እንጂ በአማራውና ለአማራው ብቻ የመጣ ለመሆኑን በመረዳት ለጋራ አገር የጋራ ትግል መጀመር ሁሉንም ተጠቃሚ የሚያደርግ እንጂ ተጎጂ የሚያደርግ አይደለም። ለተነሱ የአገር ጠላቶች ዝምታ በታሪክም በሞራልም በሕግም ያስጠይቃል። ከእንግዲህ እንደ ኦሮሞማዎቹና ወያኔዎች ተባብረን አማራውንና ኢትዮጵያን እናጥፋ ሳይሆን የጋራ አገራችንን ተባብረን እናድናት የሁሉም ኢትዮጵያዊ የጋራ የትግል መነሻ መሆን አለበት። በሌላ በኩል ለወያኔና ለኦሮሞማዎቹ የተቀናጀ የተደራጀ ውሸትና የውሸት ትርክት ዘመቻን ከንቱነት ለማሳየት ለሁለቱም የጋራ ወዳጅ ከሆነችው ግብጽ የተለየ ምሳሌን ማጣቀስና ማንሳት አይቻልም። ግብጾች በመድረክ በቴሌቪዥን ሬዲዮና ሌሎች መገናኛዎች ሁሉ የኛው ጥቁር አባይና ነጭ አባይ የግብጽ አንጡራ ሀብቶች ናቸው። የአባይን የውሃ ሀብት ከግብጾች መልካም ፈቃዶች መጠቀም አይቻልም። ይህ የግብጾች የውሸት ትርክት ነው። ለረጅም ዘመናት በትውልድ ውስጥ በተረጨ በመሆኑ ለግብጾች እንደ እውነት እየተወሰደ መጥቷል። የግብጽ የአባይ የውሸት ትርክት በሌሎች አገራት ዘንድ እንደ እውነት ሊወሰድ የሚችል ጉዳይ ግን ሊሆን አይችልም። ወደ እውነታው ስንመጣ ግን ልክ እንደ ወያኔዎቹ ወይም ኦሮሞማዎቹ ውሸትና የውሸት ትርክት መሆኑን መካድ አይቻልም። ምክንያቱም የኛው ጥቁር አባይና ነጭ አባይ በ11 አገራት በባለቤትነት የሚካተቱበት እንጂ የግብጽ የብቻዋ አይደለም። የወያኔዎች ሁመራ፣ ወልቃይት፣ ጠለምት፣ አበርገሌ፣ ራያና ኮረም የኛ ነውና የኦሮሞዎቹ አዲስ አበባ፣ ሸዋ፣ ወሎና ጎጃም፣ መተከል፣ ኬንያ ልክ እንደ ግብጾች ውሸትና የውሸት ትርክት ነው። ውሸትና የውሸት ትርክቶችን በትውልዶቻቸው ውስጥ እውነት አስመስለው ለረጅም ጊዜያት አስልጸውባቸዋል። ውሸት ሲደጋገም እውነት ይመስላል እንዲሉ የሁለቱም ዘረኞችና ጠባቦች በትውልዶቻቸው አላሰረጹም ማለት አይቻልም። እነዚህ ከግብጻውያን ውሸቶች በላይ የሆኑ ውሸትና የውሸት ትርክቶች ናቸው። የሚያመጣቸው ጦሶችም እስካሁን ከታዩትም በላይ ሊሆን እንደሚችል አለመገመት ትልቅ ስህተት ነው። ለዚህ ነው ዛሬ እውነተኛ የኦሮሞና የትግራይ ምሁራን የአገር ሽማግሌዎች የሃይማኖት አባቶች የታሪክ አዋቂዎችና የኢትዮጵያ የጋራ አገርነት የምታምኑ ቢያንስ ቢያንስ አረ በሕግ አምላክ በሏቸው የሚባለው ኢትዮጵያንና ኢትዮጵያውያን በእነሱ ፍላጎቶች ብቻ ሊነዱ የሚፈልጉ እነዚህ ዘረኞች ከእንግዲህ ቦታ ሊኖራቸው አይገባም። ወያኔዎችና ደጋፊዎቻቸው ከዛሬ ላይ ሆነው የወያኔን 27 ዓመታት የጨለማ አገዛዝንና ጉድፈን ከኮሎኔሉ ተመሳሳይ ዘረኛ አገዛዝ ውስጥ ማንበብ መረዳትና መገምገም ካልቻሉ ትልቅ ስህተት ነው። ኮሎኔሉ የወያኔ ልጅ ነው ሲባል ጸረ ኢትዮጵያነትን፣ ጸረ አማራነትን፣ ጸረ ኦርቶዶክስ ተዋህዶነትንና እስላምነትን በውስጡ አፍርጸው አሳድገውታል ማለት ነው። ኮሎኔሉ ልክ እንደ ወያኔዎች ኢትዮጵያን አማራንና ኢትዮጵያዊነትን ይጣላል። በኢትዮጵያውያን ድህነትና ልቂት የሚዛበተውም ከውስጡ ካለውና ምናቡ ከወለደው ጥላቻው በመነሳት ነው። ኦርቶዶክስ ተዋህዶንና እስልምናንም ከልቡ ይጣላቸዋል። ሰይጣናዊ አምልኮም ጀርባው እስኪጎብጥ ሰይጣን አምላኪ ነው። ኮሎኔሉና አገዛዙ እጅግ ዘርፈ ብዙ የሚባሉ መገለጫዎች ያሉት አውሬ ነው። ኮሎኔሉ ጨካኝ አረመኔ፣ ዘረኛና ጨፍጫፊ ፋሽስት ነው ሲሉት፣ መንግስታዊ ሌብነት ወይም የሌባ መንግስት ፈረንጆቹ ክሊፕቶክራሲ አገዛዝ ሆኖ ብቅ ይላል። የሌላ መንግስት ነው ሲሉት፣ መንግስታዊ ሽብርተኛነቱም ጎልቶ ይታይበታል። ማስረጃ ከተባለም የአገሪቱ መንግስታዊ ተቋማት መከላከያን ጨምሮ የኦሮሞማን ዓላማ አስፈጻሚዎች ሆነዋል። እነዚህ አገር በቀል ጠላቶቻችን ናቸው ስንል ባንዳና የሥርዓቱ አገልጋይ የሆኑ ምሁራን፣ ተብዬዎች፣ የማህበራዊ ድረገጽ አምደኞችና አዘጋጆች፣ የአገር ሽማግሌዎች ነን ብለው ለሥርዓቱ ጀፍ ጀፍ የሚሉ እንዲሁም የሃይማኖት አባቶች፣ የሥርዓቱ ሰላይና መንገድ መሪዎች፣ ጠቋሚ የሆኑ ሆዳደር ካህዲዎችንም አንዘነጋቸውም። የባዕድ ጠላቶቻችን ናቸው የምንላቸውም ለእነዚህ አገር በቀል ከሃዲዎችና ዘረኞች አደራጅ ሿሚና ሻሪ የሆኑ የምክርና የፍለላ አገልግሎትን የሚሰጡ ገንዘብ አበዳሪዎች፣ ወታደራዊ ትጥቅ አስታጣቂ ሆነው ኢትዮጵያን በእጃዙር የቅኝ አገዛዝ ሰንሰለት ያሰሩ አገራት ጭምር ማለታችን ነው። የእነዚህ ቡድኖች ስብስብ አሜሪካን፣ እንግሊዝንና ሌሎች አጋሮቻቸው የሆኑ የአረብና የአውሮፓ አገራትን ያካትታል። ኢትዮጵያን ለመበታተን ህዝቧ እርስ በርስ ለማጫረስና ለባርነት ለመዳረግ ታጥቀው የተነሱ ጠላቶቻችን ናቸው። ተባብረን እንታገላቸው ማለትም ነው። በቀጣይነት ደግሞ ኢትዮጵያንና ልጆቿን ለጥቃት ለመከላከል ከትግሉ ሜዳ የገቡ ወዳጆቻችንና ልጆቻችን እነማን ናቸው ብሎ መመልከት ይጠቅማል። መቼም የዘር ጥላቻው ካልሸበበን በስተቀር ኢትዮጵያ አገሬንና ነጻነቴን እንዲሁም እኩልነቴን የሚል ኢትዮጵያዊ ሁሉ ለኢትዮጵያና ለኢትዮጵያውያን ውድ ህይወታቸውን እየሰጡ ካሉት ፋኖዎች የተለየ ምርጫ አለ ማለት አይቻልም። ፋኖ ስንል ካገዛዙ ተጽዕኖና በጥቅማ ጥቅሞች ተተብትበው በየከተማው መሳሪያ ይዘው ፋኖች ነን የሚሉትን እንዳልሆነ እያንዳንዱ ኢትዮጵያዊ ሊለየውና ሊከታተለው ይገባል። ስለዚህ እውነተኛና የህዝብ ልጅ የሆኑት ፋኖችን ማቀፍ፣ መደገፍ፣ መንከባከብ የዜግነት የሞራልና የህልውና ግዴታም ነው። ሌላው በሁሉም ኢትዮጵያዊ ልብ ውስጥ ተሰንቅሮ ዘወትር የሚታወሰው ኢህአፓ ነው። ኢህአፓ በኢትዮጵያና ኢትዮጵያውያን ህልውና ውስጥ ለተሰነቀሩባቸው ውስብስብ ችግሮች መላ አዋላጅ ባለተመክሮ በመሆኑ አለንልህ ከጎንህ ሊባል የሚገባው ህዝባዊና ዴሞክራሲያዊ ድርጅት ነው። ኢህአፓ በኢትዮጵያ ሀገሩና በኢትዮጵያውያን ወገኖቹ ፍጹም የማይደራደር እውነተኛና ዴሞክራሲያዊ ፓርቲ በመሆኑ ከኢትዮጵያ ጠላቶቹ የተቃጣበትን ጥቃቶች ሁሉ ተቋቁሞ ከዛሬ ላይ የደረሰ ጽኑ ፓርቲ ነው። ኢህአፓ መደገፍ መተባበር ማለት ያጣነውና የተጠማነውን ፍቅር በኢትዮጵያውያን ውስጥ ማስረጽ ማለት ነው። የኢትዮጵያን ህዝብ የዴሞክራሲ ባህል ጥማትን መሬት ላይ ማስቀመጥ ማለት ነው። ኢትዮጵያውያን ሁሉ በኢትዮጵያዊነታቸው የሚንከባከቧት ዴሞክራሲያዊት ኢትዮጵያን ማዋለድ ማለት ነው። የኢትዮጵያን ትንሣኤ በልጆቿ የተባበረ ትግል እውን ማድረግ ማለት ነው። ስለዚህ የአባዎችን እንፈልጋቸው፣ እንተባበራቸው፣ እንደግፋቸው መልእክቴ ነው። ከነዚህ ሁለት ህዝባዊ ኃይሎች ጋር ዘርና ቋንቋ ሳይለያየን በኢትዮጵያዊነታችን ተባብረን እንታገል ያን ጊዜ ጥላቻና ዘረኝነት ከኢትዮጵያ ምድር ይጠፋሉ። የዘር ፖለቲካ አራማጆቹ ወያኔ፣ ኦነግ፣ ኦህዴድ በአደን እንደ ጀርመኑ ናዚ በህዝብ ትግል ከኢትዮጵያ ምድር ተጠራርገው ይጠፋሉ። ጥቁሩ ሂትለር አብይና ተባባሪዎቹ የአዶልፍ ሂትለርና ጓደኞቹ ንጣ ፈንታ በቅርቡ ይጎነጫሉ። በተባበረ ትግላችን ዘረኞችን እናቸንፋቸዋለን። አድማጮቻችን በማስከተል ቢተው አማረ ከቆላ ቀራኒዮ ቅድስት የግዕዝ ምድር የላኩልንን ትዝብት እናሰማለን። በትንግርተኛው የውሸት ትውከት የተከሰተው ቀኖናዊ ጥሰት የህዝብ ተወካዩ ገና ከንቀልፉ ባኖ ድንገት እንደነቃ አየውና ሻግሮ የውሸቱን ትውከት ወቅቶ የተግማማ ቆሞ አጨበጨበ የጥንቱን የጥንቡን ሽታ ወዶ ጉዙ ፓርላማ አላሉ ቆሽቱ ያረረበት ያገሬ ሰው እናም አንፍረድበት። ታሪኩ እንዲህ ነው። ጓደኛዬ ገብሬ ዜና ዘጋቢ ነው። እኔ ደባልቄ ደግሞ የማስታወቂያ ክፍል ሰራተኛ ነኝ። ገብሬን ስልክ ደወልኩለትና ዛሬ ለምን ከስራ ቦታ ተገናኝተን ፈታነልም አልኩት። እሱም በሐሳቤ ተስማምቶ ተገናኘን። ሰላምታ ከተለዋወጥን በኋላ ሻይና ቡና አዘን ስለ አብይ ፓርላማው ሎ ማውጋት ጀመርን። ገብሬ ቁም ነገርን በቀልድ መልክ ሲያቀርብ የተዋጣለት ኮሜዲያንን ያስንቃል። መቼም እኛ ሳንሆን የውቀትን ጫፍ ረገጡ የሚባሉት ኦነጋዊ የኦሮሞማ የተማሩ ደንቆሮች ናቸው የባህሩ አውሬ የዘር ውላጅ መሆናቸውን ሳንወድ በግድ ግተው ያሳወቁን አለ ገብሬ ንግግሩን ሲጀምር። ከዚያም ይህ የባህር አውሬ ተፈጥሯዊ ሆኖበት በበላበት አፉ አይነ ምድሩን እንደሚዘረግፈው ታውቃለህ አይደል አለኝ። አዎ ሲሉ ሰምቻለሁ አልኩ። ታዲያ ዘርከሉጋም ይስባል ሆነና ትንግርተኛውም በበላበት አፉ አይነ ምድሩን ለቀቀው ለማለት ባልደፍርም ውሸቱ ግን ከልክ በላይ ገዝፎ በቁርጠት ወዱ ሲወጠር የጠነባውን የውሸት ትውከቱን በአፍ አንዛረጠውና አመመኝ። አንተስ እንዴት ሆንክ ወዳጄ ሲለኝ ከት ብዬ ሳኩና እኔ እንኳን ደህና ነኝ አልኩት። አይሞኞ ለነገሩ ብቻህን አይደለህም። አህያው ፓርላማም የውሸቱ ትውከት ሽታ ጥሞታል መሰል በሩቁ ሆኜ ሲያጨበጭቡለት አየሁ አለ እየተናደደ። አይኔ እንኳን አህያ ሲራገጥ ጥርስ አይሳበርም የሚለውን እንጂ ኦነጋዊ ኦሮሞማ በጥም ውሸቱ ሆዶ አብጦ ያንዛረጠው ለህያ ፓርላማ እንደ ፈረንሳዊ ሽቶ ጥሩ ሽታን ያመጣለታል በያስብየው አላውቅም ነበር አልኩት። አያንተ ነገር ቀደም ወኝነ ያልኩ አዝኛልህ ነበር። አሁን ግን እንደ ህያ ፓርላማ ደደብ እንዳልልህ ተጠንቀቅ ደባልቄ አለኝ። አረተው ገብሬ እኔን ለቀቅ ፓርላማውንም እንዳለ በጭፍን ባታወግዘው መልካም ነው። ባይሆን ያብኑ ዶክተር ደሳለኝ ጫኔ አብይን ስልጣንን ልቀቅ ብሎ ሲያፋጥጠው አላየውም ወይም አልሰማውም እያልክ ብቻ እንዳይሆንና እንዳንተዛዘባልኩት። በጣም ተገርማል ደባልቄ ከቶ መች ይሆን የነገሮች ቋጠሮ ላንተ የሚፈትልህ አለኝ። እንዴ ያልገባኝ ነገር ካለ ተረጋጋና ንገረኝ እንጂ ገብሬ አልኩ ቆጣብዬ። እንግዲያውስ ደሳለኝ ጫኔ ማለት የአብይ ሌላው አገኘው ተሻገር ማለት ነው። ይባስ ብሎ ያውም የበረከት ስምኦን የአብን ዲቃላ ደሳለኝ ጫኔ የአብይ ደሞዝተኛና ቤተ መንግስተኛ ነው። የአብይ ብልጽግናን ዴሞክራሲያዊ ለማስመሰልና ከምዕራባውያን የገንዘብ እርዳታውን ለመለመኛነት የሚጠቀመው ይኸው ታማኝ ተቃዋሚ የቀይጃኑ ጭምብል ለባሹ ደሳለኝ ጫኔ ዋናው የአብይ ድጋፍ አሰባሳቢ ሎሌው ነው። አብይ ከስልጣኑ ይውረድ የምትለዋም ቃል በአብይ ፈቃድ ተለክታ ከእምብርቱ ጫፍ ላይ የተለጠፈችለትን አንስቶ ያነበባት ናት። እኔም እቺው የትንግርተኛው አይነቷ የደሳለኝ ጫኔ ልጥፍ የጠነባችው ሸቱ ናት ያሳመመችኝ። አሁንስ ተረዳኸኝ አልኩ ቋጥ ቋጥ እየተነፈስኩ። ከዛም አየህ ልዩነቱ ግን የሁለቱም ዶክተር ተብዮች የጠነባው ሸታቸው ላንተና ለህያው ፓርላማ ተስማማችሁና አጨበጨባችሁ አለኝ ፈርጠም ብሎ። አረ ስነ ስርዓት አሁንስ አበዛው። እኔን ለቀቅ ፓርላማውን ግን እንደፈለክ ማድረግ ትችላለህ። ይልቁንስ አሁን ወሬያችንን እንቀይር ብየው ወደ ሌላኛው ርዕሳችን ገባል። ከዚያም እንድንግባባ ብዬ አባቶች ከነ አቡነ እንድሪያስ ጋር ተስማምተው ኦርቶዶክስን በብሔር ከፋፈሏት አይደል አልኩት። ገብሬም ትኩር ብሎ አይቶኝ ተባረክ ገና አሁን ቁም ነገር አወራህ አለኝ። ቀጥሎም ይህን እኮ የጀመሩት ከወያኔ ጊዜ ጀምሮ ነው ለባልቄ አሁን እነኚዎቹ ተግባራዊ አደረጉት እንጂ አለኝ። እኔም እሱን መቻጣውትና የአባ ጳውሎስ ችግኝ አይደል እንዴ ዛሬ ፍሬ አፍርቶ አበሳችንን የሚያበላን አልኩት። ገብሬም አረ ሌላ ያልሰማህ ጉድ አለ አለኝ። የምን ጉድ ስለው ቅዱስ ሲኖዶሱ ከነ አሪዮስ ጋር ተደምረው የኦርቶዶክስን በብሔር መከፋፈል ስላጸደቁ አባቶች ዲያብሎሳውያን ሲኖዶስ ብለው እየጠሯቸው ነው ይባላል ብሎ ገብሬ እስላቅ ሳቆን ለቀቀው። አይ እንደሱ የሚሉት ብዙሃኑ ሳይሆኑ ያው ጥቂት ጠንካራ አባቶች ብቻ ሊሆኑ ይችላሉ አልኩ። ገብሬም ቀበል አደረገና እንዴ ድሮስ ቢሆን እምነታችንን የሚያስከብሩና የሚያስጠብቁ ምዕመናኑ እንጂ መች ብዙሃኑ አባቶች ሆኑና ደባልቄ ለምሳሌ ሃይማኖታችንን አንቀይርም ብለው በሊቢያ በረሃ በሰይፍ የታረዱት አባቶች ሳይሆኑ ምዕመናን ናቸው። በእምነታችን አንደራደርም ብለው ቀራኒዮን የመረጡ እነዛ ብፁዓን አለ ገብሬ ወደ ሰማይ አጋጦ እጆቹን እየዘረጋ። ቀጥሎም እናሪዮስ በብሔር ሲከፋፍሉን አንዳንድ አባቶች የድረሱልንና ያድኑን ጥሪ ሲያቀልጡት ምዕመናን ናቸው በሚሊዮኖች ወጥተው በምህላና በጾም በጸሎት የዓለምን ሕዝብ ጉድ ያስባሉትና አገዛዙን ያስራሉት። ደግሞስ ጸጉራቸውን በመላጨት በመታሰር ከስራቸው በመባረር ስየልና ቀራኒዮን በመቀበል ያው የፈረደባቸው ምዕመናኑ አይደሉ በቃላቸው ጸንተው እንደ ጌታችን ኢየሱስ ክርስቶስ መስዋዕትነትን የተቀበሉት አለኝ ገብሬ በመሬት። አዎ አሁንም ትክክል ብለሃል አልኩና በመቀጠል ምዕመናኑ ይህን ሁሉ መስዋዕትነት ሲከፍሉ ትላልቅ የእምነት አባቶች ግን ድሎታቸው እንዳይጓደል ደሞዛቸው እንዳይቀንስ የመኪና መጓጓዣቸው እንዳይነጠቅና የሚከራዩት ፎቅ ቤታቸው እንዳይወረስባቸው ሲሉ ቃል ኪዳናቸውን አፍርሰውና ቀኖናችንን ጥሰው ካገዛዙ ጋር በመስማማት ኦርቶዶክስን በብሔር እንድትከፋፈል አደረጓት። ይህን ኃጢአት እግዚአብሔር ይቅር የሚላቸው ይመስልሃል? ደግሞስ ያፈረሰ ቄስ አይቀድስም አይደል የሚባለው አልኩት። ገብርኤል አዎ ከመቅደሷ ፈጽሞ ድርሽ አይላትም አለኝ። አየህ ታዲያ አሁን የኦርቶዶክስ ቀኖናን ያፈረሱ አባቶችን እንዴት ሆኖ ነው የኦርቶዶክስ መሪ አባቶች አድርገን እየሰየምን እንዲቀጥሉ የምንፈቅደው ብያፈጠጥኩበት። አሁን ገና የተጨፈነውን አይኔን ገለጥክልኝ ገብሬ ብሎ የተናገርኩትን እንዳለ ተቀበለው። ከዚያም ትንሽ ካሰበ በኋላ መቼም ባገር በሃይማኖትና በሚስት ቀልድ የለም አይደል የሚባለው? ታዲያ ምን እንጠብቃለን? እኛ ምእመናን ተሰባስበን በአንድነት በመቆም መፍትሄውን አናጣም። ያም ማለት የእምነት ቤታችንን የማስጠበቁን ኃላፊነት ወስደን መንቀሳቀሱ አዲሱ ግዳጃችን መሆን አለበት ደባልቄ አለኝ። አዎ እኔም በዚህ ሐሳብ እስማማለሁ ብዬ በቁጭት የኦርቶዶክስ ቀኖናችንንማ እኛ በሕይወት እያለን በፍጹም አይጣሰም አልኩ ሳግየ ተናነቀኝ። ከዛም ገብሬ አይዞህ ለሁሉም ነገር ከጎንህ ነኝ በማለት ትከሻዬን መታመት አደረገኝና የጋራ መግባባት ላይ ደርሰን የዛሬዋን ውሏችንን በዚሁ አጠቃለል። እናንተም የውይይታችን ተካፋይ በመሆናችሁ ከልብ እናመሰግናችኋለን። ለናውኑልን የቃል ኪዳን አገራችንንና እምነታችንን በጋራ እንጠብቅ።
ጉድና የእንክርዳድ ጠላ አይጣል ይዋል አበው ያህያ በሽታ አያግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለወዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ይባል ዘመን ጠባ በየውሃ አበባዬ ተስፋ መጣዝሎ መስከረም ሲጠጋ ወትሮም ልማዱ ነው ባንዳና ወስላታ ሰልፍ ያፈረሰ አገር ያፍታጣ ማደግደግ መስገዱ እርቃን መጎምበሱ ከገዢዎች ግብር ለመቆረጥ ገበታ በተለይ ዘንድሮ ጉሙዴ ከደድ ዘመን አይገጥሙ ተጋጥሞ ከእንክርዳር ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ሰክሮ አየለው እንፍራው ሲዞር ትፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙቱ አልቃሽና አዝማሪ ገንጣይና አንጃው ደብተራና ገልጡ ባንዲያ ወረዱ ንሴብሆ ወረብ ክስታ የመጡ ቦታ ዋህዷቸው ቢተቆስ አይሰሙም አውቀው እንደተኙ ቢሰሙም አይለቁም የዘመኑ ቅልውጥ ለታይታ ሆነና ለወግ ማረክስሱ ከርሳሙ ዘመናይ ክራባታ ሳሪ ሱፍ ገበርጂ ልብሱ ያንደበቱ ወፍጃ ጥቅም የነሱ ቃል ክህደት እስትንፋሱ አያዝም ያለን የእባብ ለማዳ በሰዎች ሲስከቶ ሲላላት አየረው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥቋንም መንግስት አንድም በወጥ ቦታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና ራርቶ በመለላ አረዶ መደመር በሚሰኝ አዚማም ቃል ታስሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተደፍቶ ወንጀል አባዱራ እስኪዘራ ነፍሱን ሲደበቅ ቀይታ ታምራት ጀበሳ ዘርፈጁ ጅነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልክ ያጣሽ መርከብ አገር ስትላጋ በትርምስ ማአት ትግል መርስ ያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አስነስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙላ ወያኔን አጥብቆ ህዝብን በቁም ክዶ የጃዙር ንግድ ይዟል ከእናቶች መቀነት ነዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊነቱ ደምቆ ሀጠቅኗል በለጋነት እድሜ በየአደባባዩ በግፈት የፈሰሰው ተጥሷል አደራው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ብር የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ ባንድ ያሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንዛዜው ያብቃ ለአዲስ ስርዓት ጋር ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ ሕይወቱን ሸለሙ በደሙን አፋፍ በደሙን አኖረ ሰንደቅ ዓላማችን ሳትም ይስማናሉ በቁም ድንቁም ይደምሳል